Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል
ከ16ቱ የውጤታቸው ፖዘቲቭ የሆኑ አሽከርካሪዎችና ረዳቶች 12ቱ በደብረ ብርሃን ከተማ ለይቶ ማቆያ ገብተዋል።
በሰሜን ሸዋ ዞን የኮሮና ቫይረስ ተገኝቶባቸው ያሉበት ካልታወቁት ሾፌሮችና ረዳቶች መካከል የተወሰኑት እንደተገኙ ተሰምተዋል። የዚህ ጉዳይ ዝርዝር በምሽቱ ይደመጣል።
አይቻታለሁ አው ብለህ መደምደም አትችልም። ወዳየው ስፍራ ድጋሚ ስትሄድ ሌላ አዲስ ነገር ታያለህ። ያም ሆኖ በሁሉም የሀገሬ አካባቢዎች እግሬ ረግጧል ማለት ይችላለሁ።
ወጣቱ ተጓዥ ጋዜጠኛ ሄኖክ ስዩም በመላ ኢትዮጵያ ካደረጋቸው ጉዞዎች የቀሰማቸውን ቁም ነገሮች በምሽቱ ያካፍልናል። ወደ ትግራይ ክልል ስላቀናው የሽማግሌዎች ቡድን የሚናገረውን ዘገባ ጨምሮ ሌሎች ትኩስ ርዕሰ ጉዳዮችም ይሰማሉ። መርሃ ግብሩን በመምራት እኔ ሀብታሙ ስዩም አብሬያችሁ አመሻለሁ። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አመሻችሁ አድማጮች። የኢትዮጵያ የጤና ሚኒስቴር ባለፉት 24 ሰዓታት ውስጥ ከተደረጉ 5102 የላብራቶሪ ምርመራዎች 109 ሰዎች የኮሮና ቫይረስ ተገኝቶባቸዋል ሲል በፌስቡክ ገጹ ላይ ዛሬ ከሰዓት አስታውቋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥርም 3630 ደርሷል። በዛሬው ዕለት ቫይረሱ የተገኘባቸው ሰዎች 60 ወንዶችና 49 ሴቶች ሲሆኑ 81 ሰዎች ከአዲስ አበባ፣ 9 ሰዎች ከኦሮሚያ፣ 4 ሰዎች ከሶማሌ፣ 4 ሰዎች ከደቡብ ክልል፣ 3 ከአማራ፣ 3 ከትግራይ፣ 3 ከአፋር፣ 2 ሰዎች ከሐረሪ ክልል ናቸው። በዛሬው ዕለት የአንድ ሰው ህይወት በኮሮና ቫይረስ ማለፉ የታወቀ ሲሆን ይህም የጤና ሚኒስቴሩ ከጤና ተቋማትና ከማህበረሰቡ ከተወሰዱ አስክሬን ናሙናዎች መካከል ተገኝቷል። ሟቿ ግለሰብ የ45 ዓመት ኢትዮጵያዊት የአዲስ አበባ ከተማ ነዋሪ መሆናቸውም ታውቋል። በኢትዮጵያ በአጠቃላይ ቫይረሱ የተገኘባቸውና ህይወታቸው ያለፉ ሰዎች ቁጥርም 61 ደርሷል። በትላንትናው ዕለት በአማራ ክልል በሰሜን ሸዋ ዞን ምርመራ ተደርጎላቸው ቫይረሱ እንዳለባቸው ከተረጋገጡ 31 ሰዎች ውስጥ 22ቱ የሰሜን ሸዋ ዞን ነዋሪዎች መሆናቸው በአካባቢው ድንጋጤን ፈጥሮ ነበር። ድንጋጤውን የፈጠረው በርካቶች በቫይረሱ መያዛቸው ብቻ ሳይሆን ቫይረሱ አለባቸው የተባሉት ግለሰቦች 16 አሽከርካሪዎችና ረዳቶች በጊዜው አለመገኘታቸው ነበር። ይሁንና በዛሬው ዕለት በኮሮና ቫይረስ መያዛቸው ከተረጋገጡት ከነዚህ 16ቱ ግለሰቦች መካከል 15ቱ መገኘታቸውና ወደ ለይቶ ማቆያ መግባታቸውን የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ገልጿል። ክስተቱ አስደንጋጭ ቢሆንም አጋጣሚው ግን ትምህርት ሆነናል ሲሉ የመምሪያው ኃላፊ አቶ ማሙሽልማ ለአሜሪካ ድምጽ አስታውቀዋል። ከዚህ በተጨማሪም ከአሽከርካሪና ረዳቶቹ ጋር ግንኙነት አላቸው የተባሉ 33 ሰዎች ወደ ለይቶ ማቆያው መግባታቸውን ኃላፊው በስልክ አረጋግጠዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ በአንዳንድ የፖሊሶች አሰራር ላይ ለውጥ የማድረግ እርምጃን ይፈርማሉ ተብሎ ይጠበቃል። ዓላማው የፖሊሶችን አሰራር ለማስተካከል መሆኑን አንድ ከፍተኛ የአስተዳደሩ ባለስልጣን ገልጸዋል። በትላንትናው ዕለት አንድ ከፍተኛ ባለስልጣን ለጋዜጠኞች በሰጡት መግለጫ ፖሊሶች በኃይል አጠቃቀም ላይ ያላቸውን አያያዝ ለማስተካከል ስልጠና እንደሚሰጣቸውም አስታውቀዋል። ሌላው ዘዴ ደግሞ ፖሊሶች ጥቃት አልባ የሆኑ የድረሱልን የስልክ ጥሪ ሲደረግላቸው ከማህበራዊ ኑሮ ሰራተኞች ጋር ሆነው የሚሄዱበት አገልግሎት መመስረትም አስፈላጊ እንደሆነ ተገልጿል። ይህ እንግዲህ ጉዳዩ ከአእምሮ ህመምና ከአደንዛዥ እጽ ጋር የተያዘ ሲሆን ነው ተብሏል። በሀገሪቱ ዙሪያ የፖሊሶች አያያዝን በሚመለከት ሰፊ ለውጥ እንዲደረግ በሀገሪቱ ምክር ቤት ውይይት እየተካሄደ ይገኛል። ሰሜን ኮሪያ ከድንበራቸው ሰሜን ክፍል የነበረውን የሁለቱም ኮሪያዎች ኦፊሴላዊ ያልሆነውን ኤምባሲ በዛቻዋ መሰረት ማፍረሷ ተዘግቧል። ሰሜን ኮሪያ ከደቡብ ኮሪያ ጋር ያለውን ውጥረት ለማባባስ የወሰደችው እርምጃ ተደርጎም ታይቷል። የሰሜንና የደቡብ ኮሪያ ጉዳይ የሚከታተለው የደቡብ ኮሪያ የውህደት ሚኒስቴር ህንፃው መፍረሱን አረጋግጧል። የሰሜን ኮሪያ የመንግስት ሚዲያም ህንፃውን አስደናቂ ባለው ፍንዳታ መፍረሱን አረጋግጧል። የሁለቱ ሀገራቶች የግንኙነት መስሪያ ቤት መፍረስ ለደቡብ ኮሪያ መልካም ወሬ ባይሆንም የደቡብ ኮሪያ ሰራተኞች በኮሮና ቫይረስ ስጋት ምክንያት ባለፈው ጥር ወር ላይ ወደ ሀገራቸው በመመለሳቸው ህንጻው ባዶ እንደነበርም ተዘግቧል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እኚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ታዋቂ ሰዎችና የሃይማኖት አባቶች የተካተቱበት የሸምጋዮች ቡድን ወደ ትግራይ ክልል ማቅናቱ ተሰምቷል። የጉዞውን ዓላማና ፋይዳ በተመለከተ የሚናገረው ዘገባ ከቆይታ በኋላ ይቀርባል። ከዚያ በፊት ግን ወደ ሰሜን ሸዋ የሚወስድን አንድ ዘገባ አለ። በሰሜን ሸዋ ዞን በኮሮና ቫይረስ መያዛቸው ተረጋግጦ ለጊዜው ያሉበት ካልታወቀው 16 አሽከርካሪዎችና ረዳቶች ውስጥ 12ቱ መገኘታቸውንና ወደ ለይቶ ማከሚያ ማዕከል መግባታቸውን የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ አስታውቋል። ክስተቱ አስደንጋጭ ቢሆንም አጋጣሚው ግን አስተምሮናል ይላል መምሪያው። መስፍን አራጌ።
ትናንት በአማራ ክልል ምርመራ ተደርጎላቸው ቫይረሱ እንዳለባቸው ከተረጋገጠው 33 ሰዎች 22ቱ ከሰሜን ሸዋ ዞን መሆናቸው በአካባቢው ድንጋጤን ፈጥሮ ነበር። ምርመራ ካደረጉ አነስተኛ ሰዎች ውስጥ በርካቶቹ ላይ ቫይረሱ መገኘቱ ብቻ ሳይሆን ቫይረሱ አለባቸው የተባሉ 16 አሽከርካሪዎችና ረዳቶች ለጊዜው አለመገኘታቸው ሁኔታውን አሳሳቢ አድርጎት ቆይቷል። ዛሬ ከወደ ሰሜን ሸዋ መንግስት ኮሚኒኬሽን መምሪያ የተሰጠው መረጃ እንዳረጋገጠው ግን ቫይረሱ አለባቸው ከተባሉት አሽከርካሪዎችና ረዳቶች አብዛኞቹ ተገኝተዋል። የመምሪያ ኃላፊው ማሙሽ ይልማ
ከአንድ ቀን በፊት በደብረ ብርሃን ከተማ መናኸሪያ ውስጥ የሚገኙ በፍላጎት ናሙና የሰጡ ናቸው እና ውጤቱ ሲነገር በአካባቢው ያው አሽከርካሪዎች ስራ ባህሪያቸውም ስለነበረ በተለያየ ቦታ ተበታትነው የተገኙ ስለሆነ ትናንት መረጃው ከወጣ በኋላ ወዲያውኑ የገቡ አሉ። ከዛ ዘግይቶ ዛሬም ድረስ ደግሞ እየገቡ ያሉ እና እስካሁን ባለው መረጃ መሰረት ከ16ቱ የውጤታቸው ፖዘቲቭ የሆኑ አሽከርካሪዎችና ረዳቶች 12ቱ በደብረ ብርሃን ከተማ ለይቶ ማቆያ ገብተዋል። ሁለቱ ደግሞ አጋጣሚ የሚኖሩትም አዲስ አበባ ስለሆነ በአዲስ አበባ ነው ያሉት። አንደኛው በአሁን ሰዓት ምናልባትም ከሰዓት በፊት በነበረው ወደዚሁ ጉዞ እያደረገ እንደሆነ በጉዞ ላይ እንደነበረ ነው ዛሬ ጠዋት የነበረ መረጃ። ምናልባት እስካሁንም ገብቶ ሊሆን ይችላል። አንደኛው ሰው ነው፣ እሱም እያፈላለገን ያለ ነው። ስልኩ ስላልሰራ ነው።
አዲስ አበባ ላይ ያሉት ሁለት ሰዎች ወደ ለይቶ ማቆያ እንዲገቡ ተደርገዋል።
እነርሱን ባለን አሰራር መሰረት አዲስ አበባ ካለው የመንግስት መዋቅር ጋር በመነጋገር ባሉበት በዛ ወደ አዲስ አበባ ለይቶ ማቆያ እንዲገቡና የሕክምና ክትትል እንዲደረግላቸው መግባባት ላይ ፈጥረናል። በዛው እንደሚገቡ ነው መተማመን ያለን።
አስተያየታቸውን የሰጡ የደብረ ብርሃን ነዋሪ ግን ናሙና የሰጡ ሰዎች ውጤታቸው እስኪገለጽ ባሉበት ወይም በቀላሉ ሊገኙ በሚችሉበት አካባቢ መቆየት ሲገባቸው እንደፈለጉ እንዲንቀሳቀሱ መደረጋቸው የምርመራውን ዓላማ ፍሬቢስ ያደርገዋል ይላሉ። ለዚህም ነው የዞኑ ኮሮና መከላከል ግብረ ኃይል እንሳሮ ወረዳ ላይ ካጋጠመው ስህተት መማር አልቻለም ሲሉ የተቹት። ባለፈው ሳምንት እንሳሮ ወረዳ ውስጥ ቫይረሱ የተገኘበት ግለሰብ ቀብር ላይ ታድመዋል ተብሎ የተጠረጠሩ 45 ሰዎች ከቀናት በኋላ ተፈልገው ወደ ለይቶ ማቆያ እንዲገቡ መደረጉ ይታወሳል።
በአንድ በኩል እውነት ያለው መረጃው በእርግጥ ግን ከስህተታችን አለመማር ሳይሆን አንደኛ በፈቃደኝነት ነው እነኚህ ግለሰቦች ታማው አይደለም የሰጡት። መናኸሪያ አካባቢ ካለው እንቅስቃሴ አንጻር ተጋላጭ ሊሆን እንደሚችል ለይተን እየሰራን ያለ ነው። በወቅቱ ምንም አይነት የበሽታ ህመም ምልክት የማይታይባቸው ናቸው እና ናሙና ሲሰጡ እነኚህ ሰዎች ዞረው ሰርተው ተመልሰው ደብረ ብርሃን ከተማ የሚገቡ ስለሆነ በወቅቱ ናሙና እንዲሰጡ ተደርጓል። ውጤቱን በተገለጸበት ሰዓት ደግሞ በችኮላ ስለወጣ ነው እንጂ እነኚህ ሰዎች ውጤቱ ከመገለጹ በፊትም ወደ ማቆያ ማግኘት የሚቻልበት መንገድ ነበረ። በእነሱ የስራ ባህሪ ችግር እንጂ በመራቅ አይደለም ይሄ የተከሰተው።
በፈቃድም ሆነ በአስገዳጅ ሁኔታ ናሙና የሚሰጡ ሰዎች ውጤታቸው ሳይገለጽ በየቦታው መንቀሳቀሳቸውን የሚያስቀር አሰራር ካልተዘረጋ ችግሩ እየተባባሰ ይሄዳል ሲሉ አስተያየት ሰጪው የደብረ ብርሃን ነዋሪ አሳስበዋል። ከዚህ በተጨማሪ
የጤና ባለሙያዎች በተለይ ኮሮና ጋር ተያይዞ እስከ 80% የሚሆነው የህብረተሰብ ክፍል ምልክቱን አያሳይም፣ ጤናማ ይመስላል የሚል መረጃዎች እየወጡ ነው እና ከዚህ እውነት አንጻር ምርመራ ከቶ ከተወሰደ በኋላ ተመርማሪዎች ጤነኛ የሚሆኑ አይሆኑ ምልክት የሚያሳዩ አያሳዩ ለምን እንደው ውጤት እስኪመጣ ድረስ ማቆየት ያልተቻለው?
በእኛ ከተማ ተጨባጭ ሁኔታ እኔ መጀመሪያ ጊዜ ስለሆነ እነኚህ ሰዎች የተገኘባቸው ቁጥሩም ጭምር ከፍተኛ ስለሆነ አንድ አካባቢም ስለሆነ ይሄ መናሪያ አካባቢ የሚለው በራሱ እጅግ በጣም አስደንጋጭና ለህብረተሰቡም ከፍተኛ ስጋት የፈጠረ ነው። ህብረተሰቡ ብቻ ሳይሆን ህክምና ባለሙያውም ይሁን በአመራሩም ከፍተኛ አደንጋጤ ይፈጥራል እና ከመከታችን ታርመን እንደዚህ አይነት ነገር እንዳያጋጥመን በትኩረት እየተሰራለበት ሁኔታ ነው ያለው።
ይህን ዘገባ ካጠናቀርን በኋላ ከደብረ ብርሃን ከተማ ጤና ጽፈት ቤት ኃላፊ ጌታሁን ማሞ በደረሰን መረጃ መሰረት ከ16ቱ አሽከርካሪዎችና ረዳቶች 15ቱ ተገኝተው ወደ ህክምና ተቋም ገብተዋል። 13ቱ በደብረ ብርሃን፣ 2ቱ በአዲስ አበባ። ከዚህ በተጨማሪ ከአሽከርካሪና ረዳቶቹ ጋር ግንኙነት አላቸው የተባሉ 33 ሰዎች ወደ ለይቶ ማቆያ መግባታቸውን ኃላፊው በስልክ ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ሄኖክ ስዩም ተጓዡ ጋዜጠኛ በሚል የቅጽል ስሙ ይታወቃል። ከጥቂቱ በስተቀር የኢትዮጵያን የተለያዩ ጉራንጉሮች ከ15 ዓመታት በላይ ቃኝቷል። ከህፃንነቱ ጀምሮ ያለውን በኋላም በጋዜጠኝነት ህይወቱ ያየለበትን የጉዞና ጉብኝት ፍቅሩን በመጠቀም ዛሬ ብዙሃን ስለ ኢትዮጵያና ኢትዮጵያውያን እንዲያውቁ የሚረዱ አውታሮችን ለመክፈት በቅቷል። የኔና ሄኖክ አጭር ቆይታ የሚጀምረው ከቅርብ ጊዜ እንቅስቃሴዎቹ ነው።
ሙሉ ሰዓት የኢትዮጵያን ባህል፣ የኢትዮጵያን ታሪክ፣ የኢትዮጵያን ተፈጥሮ ማስተዋወቅ የሚችል ራሱን የቻለ አንድ የሚዲያ ተቋም አላቋቁም ብዬ አገር የሚዲያ ኮሚኒኬሽን 2000 ዓ.ም ከሚሊኒየሙ በኋላ እውን ሆነ። ከዚያን ጊዜ ጀምሮ እንግዲህ እስካሁን ድረስ በየሶስት ወሩ ቱባ የሚባል መደበኛ በአማርኛ ቋንቋ እየተዘጋጀ የሚታተም የቱሪዝምና ባህል መጽሔት አሳትማለሁ። ይህ አለማቋረጥ እንግዲህ ባለፉት 10 ዓመታት በኢትዮጵያ ውስጥ ሲታተም የቆየ መጽሔት ነው። ከዛ በተለያየ የመገናኛ ቴክኖሎጂዎች የጉዞ ዘገባዎችን እና የባህልና የታሪክ ርዕሰ ጉዳዮችን እየጻፍኩም እየተረኩም ማስተዋወቅ ስራዎችን እየሰራሁ ነው የሚገኘው። የዛሬ 5-6 ዓመት አካባቢ ይመስለኛል ድሬቲቭ በመደበኛነት የጉዞ ማስታወሻዎችን መጻፍ ጀመርኩ። ለመጀመሪያ ጊዜ ከነሱ ጋር ተሰራ የጻፍኩት የጥምቀት በዓል ርዕሰ ጉዳዮችን ይመስለኛል። ተከታታይ የሆኑ የጥምቀት በዓል አከባበሮች በኢትዮጵያም ገጽታ እንዳላቸው እዛ ጽሁፍ ላይ እንግዲህ ኤዲተሩ ተጓዡ ጋዜጠኛ ሄኖክ ስዩም ይህ አይነት አካባቢ ይገኛል፣ እንዲህ አይነት ነገር ያስተዋውቀናል የሚል ነገር ይዞ ወጣና ከዚህ ስም ጋር ተዋወቅኩኝ ማለት ነው በይፋ።
ሄኖክ፣ በእስካሁኑ የስራ ዘመንህ ምን ያክል የኢትዮጵያ ክፍሎችን ጎብኝተሃል?
ማለት የተለያዩ አካባቢዎችን አይቻለሁ። ምስራቃዊ ክፍል ሆነው ወደ ድንበር የሚጠጉትን አካባቢዎች በደንብ አላየሁም። ከዛ ውጭ ኢትዮጵያ ትልቅ ሀገርና እንደምታቆም እንደምታምነውም አይቻታለሁ። አዎ ብለህ መደምደም አትችልም። ወዳየው ስፍራ ድጋሚ ስትሄድ ሌላ አዲስ ነገር ታያለህ። ያም ሆኖ በሁሉም የሀገሬ አካባቢዎች እግሬ ረግጧል ማለት እችላለሁ።
ሄኖክ፣ መሰል ጉዞዎችን በማድረግ ያተረፍከው ነገር ምንድን ነው?
ሁለት ነገር ነው። አንደኛው ደስታ ነው። የጉዞን ያክል ተክቼ ልረካበት ልደሰትበት የምችልበትን ጉዳይ እስካሁን ድረስ ላስብም አልችልም። ባስብም የሚመጣ አይመስለኝም። ቢመጣም ደግሞ የእውነት የሚያረካኝ ይሆናል ብዬ አላምተኛ ጉዳይ ደግሞ በእኔ ሀገር እንግዲህ ዋናው ችግር ብዬ የማስበው ቀድሞ የነበረው የተፈጥሮ ሀብት በከፍተኛ ደረጃ እየተመናመነ፣ ስለዚህ በዚህ የጉዞና የጉብኝት ሂደት ውስጥ በየአካባቢው የተፈጥሮ ሀብት እንዲጠበቅ፣ ተፈጥሮ ሀብት ላይ ትኩረት ተደርጎ እንዲሰራ፣ የተፈጥሮ ሀብት ውድመት እንዲቆም የበኩሌን አስተዋጽኦ እወጣለሁ። እንደ ጋዜጠኛ የታዘብኩትን እየደረሰ ያለውን ውድመት እዘግባለሁ። እንደ ተቆርቋሪ እየሆነ ያለውን ችግር ሊያስቆም የሚችል ሊያደምጥ የሚችል እና እርምጃ ሊወስድ የሚችል አካል አቤት ብሎ እንዲሰማኝ ጩኸቴን እጮሃለሁ እና እነዚህ ሁለት ጉዳዮች ላይ ትርጉም ያለው ነገር ለመስራት እየሞከርኩ ነው። እስካሁን ባለው የታሪክ ምዕራፍ ቅርስን ተጠቅሞ ቱሪዝምን አልምቶ በተለይ አሁን ቁጥሩ በጣም እየጨመረ ለመጣው አዲስ ትውልድ እንጀራና ዳቦ መሆን የሚችል አማራጭ የስራ እድል ፈጠራ ላይ አሁንም በጣም ከፍተኛ ድክመት አለ። ከዛ ይልቅ ቅርሶችን የትላንት የታሪክ አሻራ በመሆናቸው ብቻ ትላንትን የሚጠየቁ ትላንት ለእኛ መልካም አልነበረም ብለው የሚያስቡ ወገኖቻችን ቅርሶቹን በክፉ ዓይን በማየት እንዲወድሙ፣ እንዲጠፉ፣ ከታሪክ መዝገብ እንዲጻፉ የሚያደርጉት እንቅስቃሴ አለ። እኔ ከዛ በተቃራኒ ነው ብዬ የማስበውን የራሴ የቅርስ ክብር፣ የቅርስ ፋይዳ፣ የቅርስ ምንነትን ትውልዱ እንዲረዳው በቻልኩት መጠን ይህንን የማስተዋወቅና የተግባቦት ስራ እየሰራሁ ነው። ከዚህ ከመደበኛ መጽሔት ውጪ በተለያዩ እዚህ ሀገር ላይ በሚታሰሙ ጥቃቶችም በአንድ መልኩ እንደነፍተ እንደነታዛ ባሉ መጠቶች ላይ ሰዎችን እየሰጠው ጉዳዩ ላይ ሰዎች በቂ ግንዛቤ እንዲኖራቸው ለማድረግ ጥራለሁ። ከዛ ባሻገር መደበኛ የሆነ ሳምንታዊ የቴሌቪዥን ፕሮግራም አለኝ ከኢትዮጵያ የሚባል። ይህን ፕሮግራም ሌላ ጉዳይ የለውም። አሁን ያልኳቸውን ሀሳቦች በምስልና በድምፅ አስረድቶ ወደ ሰው ዘንድ ለማድረስ እየተጠቀምኩበት ያለ አንድ መንገድ ነው።
መሰል ጉዞዎች አድካሚ ናቸው፣ የገንዘብ አቅምንም ይፈትናሉ የሚሉ ምክንያቶችን ብዙዎቹ ያቀርባሉ። ድንበር ተሻጋሪ ጉዞዎችን በማድረግ ሂደት የሚገጥሙህ ፈታኝ ነገሮች ምንድን ናቸው? በምንስ መንገድ ነበረ የምትወጣቸው?
አሁንም ድረስ ከባድ ነው። ምክንያቱም ጠንከር ያለ ልምድ እዚያ ጋር ስለሌለ እንደዚህ አይነት ጉዞዎች ከየትኛውም ወገን ድጋፍ የላቸውም። ወይም የትኛውም ወገን ቀጥሎ የሚያመጡትን ውጤት ተመልክቶ ከአንተ ጋር አብሮ ለመቆም ይቸገራል። በዚህ ሂደት ውስጥ የመጀመሪያው ነገር የበጀት ችግር ነው፣ ወይም የበጀት እጥረት ነው። የበጀት እጥረት በጣም 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 ፈታኝ ነው። የፈለክበት ቦታ እንደፈለክ በፈለግከው አይነት አግባብ አትሄድም እና ይሄ አንድ ችግር ሆኖ ሁልጊዜም የሚያስቆጨኝ ሁልጊዜም ስሜቴን የሚጎዳው ነገር ነው። ሁለተኛው የሀገሬ የሰላምና የጸጥታ ጉዳይ ነው። ለምሳሌ ቢና ፍቅር መማቸትባቸዋል አንድ አካባቢዎች እየተፈጠሩ መጥተዋል። አሁን ከቅርብ ጊዜ ወዲህ ያቆረፉ የተቆጡ ከመንግስት ጋር መስማማት ያልቻሉ ወይም ደግሞ መንግስት ከነሱ ጋር አልስማማ ብሎ በመካከላቸው ያለውን ክፍተት መቋጨት ያልቻሉ ወገኖች አንዳንድ አካባቢዎች ሰው የማይደርስባቸው የቅርብ ሩቅ እንዲሆኑ አድርገዋል። ስለዚህ የጸጥታና የሰላም ጉዳይ ወደ ፈለክበት አካባቢ ለፈለክ እንዳትሄድ አንዱ እንቅፋት ነው እና እሱም ሌላኛው ፈተና ነው። ከዛ ባሻገር እንግዲህ ከተፈጥሮ ጋር የመግባባትና ተፈጥሮን እንደ መዝናኛ የመቁጠር ልማዱ ውስን ነው። በዚህ ምክንያት አንዳንድ አካባቢዎች እንዲህ አይነት ጉዞዎች ብዙ የተለመዱ አይደሉም። ስለዚህ ይህንን ጉዞ አደርጋለሁ ብለህ ስታስብ ምን ፈልገህ ነው? ለምን ዓላማ ነው የመጣኸው? ብሎ ደግሞ በጥርጣሬ የሚመለከት ብዙ ሰው አታጣም።
ሄኖክ፣ ከስፍራ ስፍራ በምትንቀሳቀስበት ጊዜ ብዙ የማይረሱ ገጠመኞችን ያተረፍክ ይመስለኛል። አንዱን ልታካፍለን ትችላለህ?
ብዙ ነው። በቅርቡ ኢትዮጵያ ውስጥ እድሜ ምክንያት ጨበራ ጨርጨባ ብሔራዊ ፓርክ የሚባል ፓርክ አንድ ዝሆን ሞቷል። ወርጅና ነው የሞተው እና ይሄ ዝሆን በጣም ኃይለኛ ነው። ሹለሬ ይባላል። ሹለሬ ማለት ቆንታ ቋንቋ አድቶ አድፍቶ የሚተናኮል የሚያጠቃ ማለት ነው እና በጣም ኃይለኛ ከመሆኑ የተነሳ ዱሩን የማያስደፍር በዱሩ ላይ የበላይነቱንና ጉልበቱን ያስመሰከረ አዳኝም የሚፈራው በየዋህነት ደግሞ የማያውቁ ሰዎች ዝም ብሎ ቀለል ያለ ሌላ አካባቢ እንዳዩት ዝሆኖች መስሏቸው ሞክረውት እስከ ሞት የደረሱ የውጭ ቱሪስቶች አሉና አንድ ጊዜ ይህንን ብሔራዊ ፓርክ እየጎበኘው በነበረበት ሰዓት ድንገት ከየት እንደመጣ ሳናውቅ መንገድ እየሄድን እሱ ከሚመራው በቁጥር ከ400 በላይ ከሚሆን የዞን መንጋ ጋር ተገናኘ። እኛ እየሄድን የነበረው መጀመሪያውኑ የናፈቁንን እነዚህን ዞኖች ለማየት የገጠመን 400 አካባቢ ይሆን ነው። ከዛ ውስጥ ደግሞ ይሄ በጣም የሚፈራውና ሁል ጊዜም ከሱ ዞን እግዜር አተረፈኝ ብሎ ሰዎች ሲናገሩ የማደምጠው ዞን መካከላቸው አለና ከዛ በኋላ በእኔም ሆነ በካሜራ ባለሙያ መካከል የተፈጠረው ፍንሃት ያንን ለማምለጥ ያደረግነው ድካም የወጣኑ ተራራ ከወጣን በኋላ ደግሞ እንደገና ዞሮ የመመለስ እድል ስላለው የምንመለከታቸው እሱ ያለፈባቸው ቦታዎችን ስናገኝ እንደገና የምናሳብረው እና በጣም ቀላል መንገድ እያለ አሩቅ ሆኖ ግን ራስን ማዳን የመጀመሪያ ግቡ የሆነ መንገድ የሄድንባቸውን አረሳው።
ተጓዡም ጋዜጠኛ ሄኖክ ስዩምን በእናንተ ስም አመሰግናለሁ። በነገራችን ላይ ሄኖክ ከአባቱ ስም በመቀጠል ሀገሬ የሚል ቃል ይጠቀማል። መነሻው ለሀገሩ ያለውን ፍቅር ለማሳየት ከመፈለግ የመጣ መሆኑን ነግሮኛል። ጋቢና ቪኦኤ ይቀጥላል። ታዋቂ ሰዎችና የሃይማኖት አባቶች የተካተቱበት የሸምጋዮች ቡድን ወደ ትግራይ ማቅናቱ ተሰምቷል። መቀለ የሚገኘው ሙሉጌታ ጽባሃ የዚህን ጉዞ ዓላማና ወቅታዊ መረጃዎች እንደሚከተለው ያካፍልናል።
በዛሬው ዕለት በመቀለ ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማቲያስ፣ የኢትዮጵያ እስልምና ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ፣ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስና ሌሎች የሃይማኖት መሪዎች፣ ምሁራንና ታዋቂ ሰዎች ያካተተ የኢትዮጵያ የሃይማኖት ተቋማት መማክርት ጉባኤና የአገር ሽማግሌዎች ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጨምሮ ሌሎች የክልሉ ከፍተኛ ባለስልጣናት ጋር ውይይት አካሂዷል። ውይይቱ ለመገናኛ ብዙሃን ዝግ ነበር። የሀገር ሽማግሌዎች ምክትል ሰብሳቢ ፓስተር ዳንኤል ገብረስላሴ ውይይቱ በሀገራዊ ሰላም ጉዳይ ነበር ብለዋል። ባለፉት 5 ዓመታት በሀገሪቱ የሰላም እጦት ቀጥሏል። ይህንን በውይይት ለመፍታት ነው የመጣ ነው ብለዋል። በውይይቱ የትግራይ ክልል አመራሮች ሰላም ለማስፈን ለውይይት ዝግጁ መሆናቸው አረጋግጠውልናል ብለዋል። ፓስተር ዳንኤል
ችግሮቻቸውን በጠረጴዛ ዙሪያ ቁጭ ብለው መፍታት አለባቸው። ለኢትዮጵያ ሕዝብ ሰላምና አንድነት መስራት አለብን። ውስጣዊ አንድነታችንን ማጠንከር አለብን። ውስጣዊ አንድነታችን ሲጠነክር ውጮችን መመከት እንችላለን። ስለዚህ ይህንን መልእክት ለማስተላለፍ ነው የመጣ ነው። እንግዲህ ምላሹን አሁን በጋራ እንደሰማ ነው። የሀገር ሽማግሌዎችም በሃይማኖት አባት ፊትም የክልሉ ርዕሰ መስተዳደር ቃል የገቡልን እናንተ በምትጠሩበት ሰዓት ለሰላም ብላችሁ በምትጠሩት ስብሰባ በሙሉ በጠረጴዛ ዙሪያ ተገናኝተን ለመወያየት ፈቃደኞች ነን። ስለዚህ የሃይማኖት አባቶች የሀገር ሽማግሌዎችን ጥያቄ እኛ ከዚህ በፊትም አልተቃወምንም፣ አሁንም ልንቃወም አንችልም። ምክንያቱም ኢትዮጵያዊነት አንዱ ባህላችን መገለጫ ነውና፣ ስለዚህ በባህላችን መሰረት ሽማግሌና ሃይማኖት አባት ከጠራን መተን በጠረጴዛ ዙሪያ ለመወያየት ፈቃደኛ ነን ብለዋል።
የሃይማኖት መሪዎችና የሀገር ሽማግሌዎች በጋራ ለሀገር ሰላም ብለው ያዘጋጁት ውይይት እንጂ በማንም አካል ተልከን አይደለም ብለዋል።
ሰው አዞን ወክለን ሳይሆን በግል ተነሳሽነት ኢትዮጵያዊነታችን ግድ ብሎ ነው የመጣ ነው። አንድነታችን አሳስቦ ነው፣ ፍቅር ነው ያመጣን። ስለዚህ ይሄ መታሰብ አለበትና ስለዚህ አንዳንድ ጊዜ ትላንትና ከብልጽግና ፓርቲ ነው የላካቸው ወይም ደግሞ አሁን ደግሞ ከዚህ ስንሄድ አይ ወያኔ ነው የላካቸው ሊባል ይችላል። ግን እኛ ህሊና ያለን ሰዎች ነን እና ህሊና ይኖራችሁ ልል እፈልጋለሁ። ምክንያቱም እውነቱን የፈለገ ሰው ደውሎ መጠየቅ ይችላል። እንዲሁ ዝም ብሎ በአየር ላይ ማንንም ሳይጠይቅ ማንንም ሳያማክር የኔ ምንጭ እያሉ የሚናገሩት ሐሰትን የተሞላ ትርክት መቆም አለበት። ይሄ ደግሞ ለግጭታችንም መፍትሄ አያመጣም፣ የበለጠ ወደ ችግር ይከተናል እንጂ።
በቀጣይም ወደ ኦሮሚያ፣ አማራና ሶማሌ ክልሎች በመሄድ ተመሳሳይ ውይይት እንደሚካሄድ ፓስተር ዳንኤል ገልጸዋል። በምክትል ርዕሰ መስተዳድር ማዕረግ የትግራይ ክልል የከተማና ልማት ንግድና ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተከስተ በበኩላቸው የትግራይ ክልል ሰላሙ ተጠብቆ ያለ ነው ብለዋል። በአሁኑ ጊዜ የተፈጠረው ችግር በፌዴራሉ መንግስትና በትግራይ ክልል መካከል አይደለም ብለው እንደሚያምኑ ገልጸው ያለው ችግር ሀገራዊ ነው። ይህንንም ለመፍታት ሀገራዊ መድረክ በማዘጋጀት ሁሉንም ያሳተፈ ውይይት በማካሄድ ነው መሰራት ያለበት ብለን ገልጸናል ብለዋል።
የሀገር ሽማግሌዎች፣ የሃይማኖት ተቋማት መሪዎች ለማናገር እንደሚፈልጉ ነው የገለጹልን። እኛ ሁልጊዜ ለመናገር ለመወያየት ዝግጁ ነን ማንኛውም ሰዓት ቢሆን። ስለዚህ እኛ ተቀብለን አስተናግደናቸዋል። ያነሱት ከፌዴራል መንግስትና ከአጎራባች ክልል ከአማራ ክልል መናገር አለባችሁ የሚል ነው። ችግር አለ መናገር አለባችሁ የሚል ነው ያነሱት። እኛ ደግሞ ያልነው ችግሩ እንደ ሀገር ነው። ሀገሪቷ በጣም ከፍተኛ ቀውስ ውስጥ ገብታለች። ፖለቲካዊ ቀውስ አለ። ኢኮኖሚው፣ የልማት ስራዎች በሙሉ ቆመዋል። ሀገሪቷ መፈራረስ ላይ ደርሳለች። ህግ ስርዓት እየተጣሰ ነው ያለው። የመጨረሻው አንድ የሚያደርገን ህገ መንግስትም ተጥሶ የማይሆን ውሳኔ በቅርቡ ተወስኗል። ስለዚህ የሀገር ጉዳይ እኛም የሚያሳስበናል። ሀገር አጀንዳ ነው መወያየት ያለብን። እዚህ ደግሞ ሁሉም የኢትዮጵያ ህዝቦች ይመለከታቸዋል። ሁሉም የኢትዮጵያ ኃይሎች ይመለከታቸዋል። የትግራይ ጉዳይ አይደለም፣ ይሄ የሀገር ጉዳይ ነው። ሰው እንደ ሀገር ሁሉም የኢትዮጵያ ህዝቦች የሚሳተፉበት፣ ሁሉም የኢትዮጵያ የፖለቲካ ኃይሎች የሚሳተፉበት ውይይት ነው መደረግ ያለበት። ስለዚህ አጀንዳው የትግራይ አይደለም። ሰላም ከሆነ ሰላም ችግር ያለው ሌላ አካባቢ ነው እንጂ የትግራይ አይደለም። እንደ ሀገር ግን ከፍተኛ ችግር ውስጥ ስለወደቅ ሁሉም የኢትዮጵያ ህዝቦች የሚሳተፉበት የኢትዮጵያ ኃይሎች የሚሳተፉበት ውይይት ነው መደረግ ያለበት። መፍትሄ ዘላቂ መፍትሄ የሚያመጣው ይህ አካሄድ ነው።
በዛሬው ዕለት ውይይት ለማካሄድ ወደ መቀለ ከተማ የገቡ 52 የአገር ሽማግሌዎችና የሃይማኖት መሪዎች ውይይታቸው ከጨረሱ በኋላ ወደ አዲስ አበባ ተመልሰዋል። ለአሜሪካ ድምፅ ሙልጌታ ጽባህም መቀለ ነው።
የዛሬው የጋቢና ጥንቅር በዚህ ተጠናቋል። ስለታበላችሁ የመሰናዶ አርታኢ ኤልያስ አስማረ፣ የመሰናዶ አቀናባሪ ኤደን ገረመው፣ በዜና እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። ከትዊተርና ፌስቡክ አድራሻዎቻችን በተጨማሪ በኢሜይል gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።